Voice of America.
የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ወደ ሰላም ተቀላቅሏል። ባለፈው ጥቅምት 11 አስመራ ላይ ከፈረመው ስምምነት በኋላ ልክ በወሩ ኤርትራ ውስጥ የነበረ ታጣቂውን ወደ ሀገር መልሷል። በስምምነቱ ወቅት ኤርትራ ውስጥ የነበሩትንና ከ23 ዓመታት የስደት ህይወት በኋላ ሰሞኑን ወደ ኢትዮጵያ እንደሚገቡ የነገሩኝን የኦብነግ ቃል አቀባይ አቶ ሐሰን አብዱላሂን አሁን ወዳሉበት ወደ ዴንማርክ ደውዬ ያነጋግሬያቸዋለሁ። ወደ እርሳቸው ውልምራችሁ። አቶ ሐሰን አብዱላሂ ጤና ይስጥልኝ፣ እንደምን አመሽው?
ጤና ይስጥልኝ አቶ ሰለሞን። በጣም ጥሩ ነው፣ እግዚአብሔር ይመስገን። እናንተ ጋር ደህና ናችሁ?
በጣም ደህና ነን፣ እግዚአብሔር ይመስገን። አቶ ሐሰን እስቲ የአሁን ኃላፊነትዎን ይንገሩኝ።
ኦጋዴን ብሔራዊ ነጻ አውጪ ግንባር የስራ አስፈጻሚ ኮሚቴ አባል፣ የኢንፎርሜሽንና ኮሚኒኬሽን ዋና ኃላፊ እና የኢትዮጵያ ጉዳዮች ኃላፊ።
አቶ ሐሰን አብዱላሂ በቅርቡ ከኢትዮጵያ መንግስት ጋር የሰላም ስምምነት ተፈራርማችኋል። ምንድን ነው የዛ ስምምነት ይዘት? እንዴት ወደዛ ስምምነት መጣችሁ? እስቲ ያጠር አድርገው ያጫወቱ።
እሺ፣ ጥሩ ጥያቄ ነው። የኦጋዴን ብሔራዊ ነጻ አውጪ ግንባር ለብዙ አመታት ሲታገል የነበረው ኢትዮጵያ ውስጥ ዲሞክራሲያዊ መንግስት እንዲመሰረትና ህዝቡ የህዝቡ ፍላጎት እንዲጠበቅ ነበር እና የህዝቡ መብት እንዲከበር እና አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በተፈጠረው የሰላም ጥሪ መሰረት እና አዲሱ አቅጣጫ መስመር ተመልክተን ሁኔታዎችን በጥሞና ካየን ወዲህ ከኢትዮጵያ መንግስት ጋር መሰረታዊ ውይይት ተደርጎ ሰሪዎችን አንደኛ አቶ አህመድ ሽዴ የፋይናንስ ሚኒስትርና የክልሉ ፕሬዚደንት አቶ ሙስጠፋ መሐመድ ጋር ተገናኝተን በሰፕቴምበር ላይ በአስመራ ላይ ተገናኝተን አንዳንድ ነጥቦች አንስተን በብዙ ነጥቦችን ተስማምተን በተለይም በሁለቱም በኩል ጸብ እንዲቆም እና የነበሩትን ችግሮች በጋራ ለመፍታት መፍትሄ ፈልገን ችግሮችን አብረን የምንፈታበት ዘዴዎችን አንድ ላይ ተነጋግረን ይህንን ከአሁን በፊት ኦጋዴን ይታዩ የነበሩ በጣም የተወሳሰቡ ችግሮች ስለነበሩ የህዝቡን ፍላጎት እንደሚከበር እና መፍትሄ እንደሚጠበቅ ከኢትዮጵያ መንግስት ጋር የሰላም ድርድር አድርገን በኦክቶበር 21 ላይ አስመራ ከተማ ከኢትዮጵያ ውጭ ጉዳይ ሚኒስትር እና ከኢትዮጵያ ፋይናንስ ሚኒስትር እና የክልሉ ፕሬዚደንት በነበሩበትም በተለይም በተጨማሪም የኢትዮጵያ የኤርትራ አምባሲ የነበሩበት እኛም ደግሞ በበኩላችን የኦጋዴን ነጻ አውጪ ግንባር ሊቀመንበር አድሚራል መሐመድ ኡመር ዑስማን፣ የጀነራል ሴክሬታሪ አብዱራህማን ማህዲ እና አስራ ሰባት ኮሚቴ ሆነን እነሱ ጋር ተነጋግረን በጥሞና ሁኔታዎችን ካየን ወዲህ ያው በሰላም ስምምነት ላይ ደርሰን አንደኛ የነበረውን ችግር የጋራ መፍትሄ እንዲገኝለት እና የነበረውን ጦርነት በሁለቱም በኩል ማስቆም የሚቻልበት መንገድ መፍጠር አለብን ብለን የተስማማ ነው። ሶስተኛ ደግሞ ኢትዮጵያ ደግሞ የራሷን ህገ መንግስት እንድታከብር እኛ ራሳችን ጠይቀን ተቀብለዋል። አራተኛው ደግሞ ከአሁን በፊት የጦርነቱን መነሻ የሆኑትን ችግሮች መፍትሄ እንዲገኝለት። አምስተኛ ደግሞ ከአሁን በኋላ ያሉትን ድርድሮች ኮሚቴ ተዋቅሮ እነዛ ኮሚቴዎች በተለያዩ ሰብ ኮሚቴዎች ላይ ተዋቅሮ ችግሮችን መፍትሄ ለወደፊቱ የሚፈለግላቸው መፍትሄዎች በኮሚቴ በኩል መቅረብ አለባቸው ብለን ነው የተስማማንባቸው።
አቶ ሐሰን አንዳንድ ቦታዎች ላይ እዚህ ሲነግሩኝ፣ ለምሳሌ ኢትዮጵያ የራሷን ህገ መንግስት እንድታከብር እንደዚህ እርስዎ የኢትዮጵያ ጉዳዮች ተጠሪ ወይም ኃላፊ መሆኑን በኦብነግ ውስጥ ሲነግሩኝ ኢትዮጵያን እንደ ሌላ አካል አድርገው ነው እንደ ውጭ አካል አድርገው የሚናገሩ ያህል ስሜት ይሰማል። እና ምንድን ነው ለመሆኑ ከኢትዮጵያዊነት ጋር ያለው ግንኙነት ኦብነግ በተለይ ከዚህ የሰላም ስምምነት ወዲህ?
ያው እንደሚታወቀው እኛ ከማርሻል ነው የመጣ ነው። ያው እንደሚታወቀው በኢትዮጵያ ድንበር ውስጥ ያለ ነው እና ህዝቡ ጥያቄዎች ነበሩ። ያ ጥያቄዎች ደግሞ በሰላማዊ መንገድ እንዲፈታ ነው የተስማማንበት እና ይሄ አሁን ጥያቄው አዲስ ጥያቄ አይደለም። ህዝቡ የራሳቸውን መብት የራሳቸውን ሊወሰኑ ነበረ ከአሁን በፊት በኢትዮጵያ መንግስት መሰረት እና ያ ሁሉ አሁን በሰላማዊ መንገድ ህዝቡ የሚፈልጋቸው መብቶች ሊከበርላቸው እና በሰላማዊ መንገድ እንደሚካሄድ ነው። አሁን ከአሁኑ ከኢትዮጵያ ጋር የተስማማ ነው ኢትዮጵያ መንግስት ጋር ስለሆነ እና አሁን የእኛ ስምምነት ያው እንደ የራሳችን መብት በሰላማዊ መንገድ ለማስከበር እና ጦርነቱ እንዲቆም እና የራሳችን መብት ህዝባችንን የሚያስከብርበት በዲሞክራሲያዊ መንገድ ያው ከሌሎች የኢትዮጵያ ህብረተሰቦች ጋር አብረው የሆነ እያንዳንዱ ዜጋ መብቱን የሚያገኝበት ሁኔታ በመፍጠር ነው አሁን ያለንበት እንጂ እኛ ቅድም እንደጠቀስኩት ከማርስ ያለን የመጣ ነው እና ያው ሁኔታው በሙሉ ኢትዮጵያ ቀርቶ እኮ አፍሪካ እና የአፍሪካ ቀንድ አንድ መሆን ይችላል እና አብረው መኖር ፍትህ፣ እኩልነት፣ ነጻነት፣ ዲሞክራሲ ካለ ሰው እኮ የሚሮጥበት ምክንያት የለም እና አሁን በኢትዮጵያ የተፈጠረው የሰላም ጥሪ እና የአዲሱ የዴሞክራሲ ሁኔታ ተስፋ የሚሰጡ ሁኔታዎች ናቸው። አሁን በኢትዮጵያ የሚታዩት እና ብዙ የራሱ መብትና ነጻነትና እኩልነት ካገኘ የሚሮጥበት ምክንያት ነው።
አንዳንድ የፖለቲካ ሰዎች የፖለቲካ ሳይንቲስቶች ሲናገሩ መርቶቻችን ይከበሩ ብሎ የፖለቲካ ጥያቄ በኢትዮጵያ ውስጥ ለማንሳት በቅድሚያ ኢትዮጵያዊነትን መቀበል ህገ መንግስቱን መቀበል ዜጋ መሆን ያስፈልጋል የዛች ሀገር የሚል መነጋገሪያ መከራከሪያ አላቸው። ይሄ ነው አንዱ ጥያቄ። ኦብነግ የኢትዮጵያን ህገ መንግስት አክብሮ ይቀበላሉ ራሱ ኢትዮጵያ መንግስቷ ህገ መንግስቱን ያክብር የሚለውን ያህል ኦብነግ ኢትዮጵያዊነቱንና የኢትዮጵያን ህገ መንግስት ይቀበላል ወይ ያከብራል እንደ ድርጅት የራስን እድል በራስ የመወሰን ጥያቄ ቀጥሎ የሚመጣ ነው። ይሄን ጥያቄ ለማንሳት ግን መንደርደሪያው ላይ ሲቆም ኦብነግ በኢትዮጵያዊነት ስሜት ነው የሚቆመው ወይስ ሌላ ነው አቋሙ?
አንኮ እነዚህ ሳይንቲስቶች ምትላቸው እንደ ፖለቲካውን እንደ ግሊክፋቶን የሚያንጸባርቁበት ይመስለኛል። ሌላው ደግሞ እንደ ሮኬት ሳይንስ ነው የሚችል ይህን የሚጨርስኝት እንጂ ቀላል ጥያቄ ነው ይሄ። ሁሉም ሰው መረዳት የሚቻል የሚችል ይመስለኛል። ህገ መንግስቱ ችግር አልነበረውም። ህገ መንግስቱ ችግር ከመጀመሪያም ጀምሮ የኢትዮጵያ ህገ መንግስት ችግር አልነበረውም። ተግባር ላይ ለማዋልና ያንን አገር ዜጋ መሰረታዊ መብቶች የማይከበሩበት ህገ መንግስት ስለነበረ ያ ህገ መንግስቱ በመንግስት በኩል ተግባራዊ እንዲሆን ነው ለማንኛውም ኢትዮጵያ እኛ ብቻ ሳይሆን አማራ ከተጎዳ፣ ትግሬ ከተጎዳ፣ ኦሮሞ ከተጎዳ፣ ሶማሌ ከተጎዳ እኮ ያ ችግር ይፈጠራል። ያ እንዳይሆን ህገ መንግስት ይከበር ነው እንጂ ህገ መንግስቱ እኮ ጥያቄ በህገ መንግስቱ ውስጥ ይከበር አይከበር ማለት ሳይሆን ራሱ ተግባራዊ እንዲሆን ነው ጥያቄያችን የነበረው እና ይሄ አሁን እኛ ችግር የለብን ኢትዮጵያ ህገ መንግስት ላይ እንደ ድርጅት ማለት ነው።
ከዚሁ ጋር የተያያዘው ጥያቄ የኢትዮጵያዊነት ጥያቄና የፖለቲካ ጥያቄን የማንሳት መብት ጉዳይ ነው በአንድ ሀገር ውስጥ። በእርግጥ ቅድም ገላልጸውታል እርሶ መብቶች ከተከበሩ በአንድ ሀገር ውስጥ ሰው ወደ ሌላ ቦታ የሚያስብበት ልብ ወደ መውጣት የሚነሳሳበት ምክንያት የለም ብለዋል። ይሄ አጠቃላይ አባባል ነው። ኦብነግ ግን እንደ አንድ የፖለቲካ ድርጅት ኢትዮጵያዊ ኃይል ነኝ ብሎ ያምናል ወይ?
ያ ጥያቄ እንኳን ይዞ መመለስ የሚገባው
የህዝብ ጥያቄ አይደለም? ይሄ የህዝቡ ጥያቄ እኮ የሚመጣው አቶ ሀሰን፣ እነዚህ ጥያቄዎች ተነስተው ሀሳብህ ምንድን ነው ተብሎ ወደ ህዝቡ ከወረደ በኋላ ነው። የሬፈረንደም ጥያቄ ነው፣ ከዛ በኋላ የህዝብ ሀሳብ ጥያቄ ነው። ነገር ግን ኦብነግ እንደ አንድ የፖለቲካ ድርጅት ሀሳቡን በኢትዮጵያ ውስጥ እንደሚያንሸራሽር የፖለቲካ ድርጅት እንደ ኢትዮጵያዊ የፖለቲካ ድርጅት ነው የሚንቀሳቀሰው። ኢትዮጵያዊ ነኝ ብሎ ነው የሚያምነው ወይስ በኢትዮጵያዊነት ላይ ጥያቄ ያለው በራሱ ላይ?
ያ እንኳን ቅድም እንደጠቀስኩኛ በኢትዮጵያ ሀገር ውስጥ ነው ያለን እና ያ ጥያቄ እንኳን ተገቢ አይመስለኝም። ምክንያቱም ቅድም እንደጠቀስኩት እኛ ከማርስ ያለን የመጣ ነው፣ በኢትዮጵያ ባንዲራ ውስጥ ነው ያለን። ያ እንኳን መተንተን አስፈላጊ ያለ መሰለኝ እና ከዛም ቀጥሎ ኢትዮጵያዊ ነኝ ወይም ኢትዮጵያዊ አይደለም የሚለው ራሱ ህዝቡ ነው የሚወስነው እንጂ እንደ ድርጅት እኛ ራሳችን አሁን ኢትዮጵያዊ ነን ካል በህዝቡ ተቀባይነት የለንም። ኢትዮጵያዊ አይደለንም ካል በህዝቡ ዘንድ ተቀባይነት ላይኖር ይችላል እና ህዝቡ መብቱንና ግዴታው ተከብሮ ህዝቡ ያለውን መብት እንዲከበርና ቅድም እንደጠቀሱ ደግሞ እኛ ከአንድ ብሔረሰብ ጋር ወይም ከሁለት ብሔረሰብ ጋር ወይም ከኢትዮጵያ ብሔረሰቦች ጋር ምንም አይነት ጥላቻ ወይም ጥል የለንም። ህዝቡ የተረገጠ የተጨቆነ የተገዛ ህዝብ ስለነበረ ከአሁን በፊት አሁን ያለው በኢትዮጵያ የተፈጠረው ሰላምን መሰረት በማድረግ ህዝቡ ሰላም አግኝቶ የራሱን መብት የሚያስከበርበት ጉዳይ እንዲመሰረት ነው እኛ ዋና አላማችን። ነው ቅድም እንደጠቀስኩት ህዝቡ ሰላም የትምነት ፍት ካገኘ የሚሮጥበት ምክንያት የለም። ከኢትዮጵያ መንግስት ጋር ሆነ ከሶማሊያ ክልል ፕሬዚደንት ጋር ያው አብረን ተገናኝተን ተነጋግረንበት ተስማምንበት ከአሁን በኋላ ህዝቡን የራሱን ህይወት በሰላም የሚያስከበርበት እና የራሳቸውን መብት እንዴት እንደሚያገኙ እዚህ ከኢትዮጵያ መንግስት ጋር አብረን ሰርተን በኢትዮጵያ የተጀመረውን የአዲሱ ሰላም እና አዲሱ አቅጣጫዎችን በምን አይነት እንደሚሳካ እኛ ራሳችን የራሳችን ድርሻ በምን አይነት መልኩ እንደምንወጣ በድርጅታችን ተነጋግረንበት ያው ዝግጁ ነን ማለት ነው።
አቶ ሀሰን አብዱላሂ፣ ሻለቃ ዳዊት ወልደ ጊዮርጊስን ያውቋቸዋል?
አዎ፣ እሳቸው ጋር አንድ ጊዜ ተገናኝተናል። በኢሜልም በቴሌፎንም ብዙ ጊዜ ተገናኝተ ነበረ፣ ግን በእውን በጀኔቫ ላይ 2015 ላይ ተገናኝተ ነበረ።
እንግዲህ እርሳቸው የኢትዮጵያ የውጭ ጉዳይ ምክትል ሚኒስትር ነበሩ በአንድ ወቅት። ከቪኦኤ ጋር ባደረጉት ቃለ ምልልስ የተናገሩትን አንድ ሀሳብ ላሰማዎት እና መልስ ይሰጡበታል በሱ ላይ።
እሺ። የኢትዮጵያ ስጋት በሶስት አቅጣጫ ነው ስጋት ያለው በኢትዮጵያ በኩል። አንደኛው በሶማሌ በኩል ነው። ብዙ ጊዜ አሁን ከኦብነግ የሶማሌ አክራሪ ድርጅት ዌስተርን ሶማሊያ ሊበሬሽን ፍሮንት ብሎ ከሲያድ ባረ ጋር ሆኖ ኢትዮጵያን የወጋ ታላቋ ሶማሊያን የሚያምን ለዛ የተቋቋመ ድርጅት ነው። ይሄ ኦብነግ ከዛ የወጣ የዌስተርን ሶማሊያ ሊበሬሽን ፍሮንት ከነሱ ጋር የነበረ ድርጅት ነው። ኦብነግ ነው። ኦብነግ ለዚህ የቆመ አላማ ነው። ኢስላሚክ ኮርት የሚባለው አልሻባብን የፈጠረው የኢስላሚክ ኮርት ጋር አብሮ መንግስት ለመመስረት የሞከረ ነው። ይሄ አሁን ያለው መንግስት ሲገባ የወጣ ነው እንጂ እንደገና የኢስላሚክ ኮርት የመሰለ መንግስት ቢቋቋም ሶማሌ ውስጥ በግልጽ የሚደገፍ ነው። ስለዚህ ኦብነግ የኢትዮጵያ ጠላት ነው። በመንገጠል አከራለ በሁሉም አንጻር በጥንቃቄና የምንገባ ነው። አንድ ስጋታችን በዛ በኩል የሚመጣ ነበር።
አሁን ግን ኦብነግ በኢትዮጵያ መንግስት ከሽብር መዝገብ ውስጥ ተፍቆ ወደ ሰላማዊ ትግል ለመግባት የተቀላቀለ ኃይል ሆኗል። ይህን እንዴት ያዩታል እርስዎ?
ይህን በግልጽ መናገር ትልቅ ስህተት ነው። እሱን ብቻ አይደለም፣ የሁሉም አቋም ሳይመረመር በግልጽ አቋማቸው ወጥተው ኢትዮጵያዊነትን ተቀብለናል ብለው ሳያምኑ ኢትዮጵያ ውስጥ እንዲገቡ ማድረግ ከመጀመር ስህተት ነው። ከገቡም በኋላ ደግሞ ኢትዮጵያ ውስጥ ገብተው የሚሰሩበት ስርዓት በደንብ ስምምነት ላይ ሳይሆን እንደ ልባቸው ኢትዮጵያ ውስጥ ፈንጭተን የምናየውም የማናየውም ችግር እንዲፈጡ መደረጉ ትክክል አይደለም።
አቶ ሀሰን አብዱላሂ ሻለቃ ዳዊት ወልደ ጊዮርጊስ ልክ ናቸው?
እንዳውም እርሳቸው በጣም ነው የተሳሳቱት። እኔ እንደዚህ አይነት ታዋቂ ሰው እንደዚህ አይነት ሲናገሩ በጣም ነው የሚያሳዝነኝ። ምክንያቱም የተናገሩት ነገሮች ትክክል አይደለም አንደኛ፣ ሁለተኛ ደግሞ እርሳቸው የሚጠበቅ ንግግር አለ እንደዚህ አይነት ሀሳብ። ምክንያቱም አሁን እንትን ያደባው ላልኩት የኦጋዴን ጉዳይና የሶማሌ ጉዳይ ነው። ያ ትክክል አይደለም። ምናልባት ለፖለቲካ ፍጆታቸው ሲሆን እንደዚህ የሚሉት እንጂ ወይም ካለማወቃቸው አይመስለኝም። ምክንያቱም አቶ ዳዊት በደንብ ነው ስለ ኢትዮጵያና ስለ ሶማሊያ ለይቶ የሚያውቁት ነው ብዬ ነው የማምነው፣ እና በዛ እንትን አምናለሁ። ግን አሁን ያገባላልኩት ትክክል አይደለም። በጣም የተሳሳተ ሀሳብ ነው። እኛ ከሶማሊያ ፖለቲካ ጋር ምንም አይነት ግንኙነት የለን። እኛ በበጎ ፍቃድ እኛ ራሳችን ከኢትዮጵያ መንግስት ሰምተን ይህ ሰላም ያገኝ ኢትዮጵያ ሰላም ካገኝ አሁን ያለው የዲሞክራሲ ለውጥ በበኩላችን አስተዋጽኦ አድርገን ዲሞክራሲ የሚሰፈርባት ኢትዮጵያ እና ህዝቡ የራሳቸውን መብት የሚያገኙበትን ሁኔታዎችን መፍጠር ነው እንጂ ገና ለገና አንድ ነገር ሳይታይ ችግር የሌለበት ሁኔታዎችን ችግር ራሱ እንደ ችግር ሆኖ ለህዝቡ ማሳየት ተገቢ የሆነ አይመስለኝም። ነውነም ብዬናም በጣም ነው የተሳሳቱት። ይህን ደግሞ ህዝቡን የሚያራራቅ ነው እንጂ የኢትዮጵያን ህዝብ አሁን የኢትዮጵያ ህዝብ ይህን መራራቅ ሳይሆን አንድ ላይ ተሰባስቦ ተነጋግሮ የራሳቸውን ልዩነት ትተው የመቻቻልን ባህሪ አዳብረውን ህዝቡን አንድ ላይ የሚተባበርበትና አሁን የተጀመረውን የሰላም ጥሪና አዲሱ ዴሞክራሲና የአዲሱን ጠቅላይ ሚኒስትር ጥሪ ተቀብሎ ሁሉም ተቃዋሚ ድርጅቶች የገቡበት ጊዜ ስለሆነ ያ አሁን የድሮ ከበሮ ነው የሚመስሉ ትዬ ነው ምናምነው ራንዳዊት እና የድሮ ከበሮ ይቅር፣ የድሮ ሜንታሊቲ ይቅር። አሁን ዓለም ተቀይራለች፣ ኢትዮጵያም ተቀይራለች። ሁሉም ብሔርና ብሔረሰቦች ተቀይሯል። እንደ ድሮ አንድ ከብሮ መምታት የሚያወጣ ጉዳይ ነው ይሄ ነው ማለት።
አቶ ሀሰን አብዱላሂ እንግዲህ በቅርብ ቀናት ከሻለቃ ዳዊት ወልደ ጊዮርጊስ ጋር በግንባር አገናኞቻችሁ እንድትከራከሩ እንድትነጋገሩ ለማድረግ እሞክራለሁ መድረኩን ለማመቻቸት። ወደ ተከታዩ ጥያቄ ልግባ። ከዚሁ ጋር ከተያያዘውና የትጥቅን ጉዳይ ላንሳ። ኦብነግ የሰላም ስምምነት ሲፈርምና ትግሌን በመጪው ጊዜ በሰላም አካሄዳለሁኝ ለዲሞክራሲ እና ለአብሮነት ለተሻለ ህይወት ሰራለሁኝ ሲል እርሱ አሁን በገለጹት መሰረት ጠመንጃውን አስቀምጦ ነው ወይስ እንደታጠቀ ነው?
ይህ እንኳን አንተ ራሴ መመለስ ይችላለን መልሱን። ስምምነት ሲኖር ከአሁን በፊት የነበረውን ጦርነት በሁለቱም በኩል ይቆማል ሲባል ጠመንጃ እንደማይኖር ሁሉም ሰው ያውቃል። ይህ እንኳን ግልጽ ነው እና ከአሁን በኋላ ሀገሪቷ ሰላም ታገኛለች ከኢትዮጵያ መንግስት ጋር የተስማማችሁበት ነጥቦችን ደግሞ እነግርሃለሁ። በሁሉም በኩል የነበረውን ጦርነት አቁመው ህዝቡ ሰላማዊ መንገድ ህይወቱን የሚመራበት መንገድ መፍጠር መቻል አለብኝ ብለን ነው የተስማማንበት እና ያ ጠመንጃ እንደማይኖር ግልጽ አድርጎ ነው የሚሰነስ ነው። ሌላው ደግሞ የኛ ወታደሮች ታጣቂዎች በምን አይነት መንገድ ህይወታቸውን እንደሚመሩ የተዋቀሩ ኮሚቴዎች አሉ። እነሱ ናቸው የሚጨርሱት።
አዲስ አበባ ሰሞኑን የሚገኙት የኦብነግ ቃል አቀባይ አቶ አዳኒ ሄርሞጌ ለአሜሪካ ድምጽ በቅርቡ ሲናገሩ ይሄ ትጥቅ የመፍታት ጉዳይ በሂደት የሚወሰን ነው ብለው ነበርና አሁን እርስዎ ከነገሩን ነገር ጋር ልዩነት ያለው ነው የእሳቸው አቋም በጊዜ የሚወሰድ ነው ማለትና አሁን የሰላም ትግል ነው የምናካሄደው እንደውም የጦር ሰራዊታችን ሁሉ ከህብረተሰቡ ጋር የሚቀላቀልበትን ሁኔታ በሚቋቋሙ ኮሚቴዎች እናያለን እንሰራለን ማለት የተለያዩ ናቸውና በኦብነግ በራሱ ውስጥ መጣጣምና መግባባት መናበብ በቅርብ አብሮ የመስራት ሁኔታ አለ።
እንዳውም ምንም አይነት እኛ ጋር አስቀራሚ መጥፎች የለም፣ እንግሊዝነት የለም። ምክንያቱም አሁን አቶ አዳሚ እንዳሉት አባባሉ ይለዩ እንጂ እውነታው አንድ ነው። ምክንያቱም አገላለጹ ነው የሚለየው እንጂ በኮሚቴ ይታያል። ለወደፊቱ ጠመንጃቸውን መይዙት ለወደፊቱ ይታወቃል። ያ ግልጽ ነው። አንድ ሀገር እኮ ሁለት መንግስት አይኖርም እንደሚታወቀው። በምን አይነት መንገድ ህብረተሰቡ ጋር ፖሊስ ነው የሚሉት ወይ የአካባቢ ሚሊሻ ነው የሚሳተፉት ወይም የኢትዮጵያ ሰራዊት ነው የሚቀላቀሉት ወይም የራሳቸውን ሲቪል ቤት ነው የሚመሰረቱት ብሎ ያንን መነጋገር ነው እንጂ ጠመንጃቸውን ያስቀምጣሉ አያስቀምጡ ማለት ሳይሆን በምን አይነት መንገድ ከአሁን በኋላ ህይወታቸው እንደሚኖሩ ያ ኮሚቴ ነው የሚወስነው እና ሁኔታዎችን በምን አይነት መንገድ ጊዜ ይወስናል ብሎ ያው እሱም እንደተናገሩት ትክክል ነው። እኔም እንደተናገርኩት ትንታኔው ነው እንጂ ዋና ቁም ነገሩ አንድ ነው። ቅድም እርሶ ከተናገርን በኋላ አስተናግረን ነበረ ከአዳሚ ጋር እና ምንም አይነት ልዩነት የለም።
አቶ ሀሰን አብዱላሂ የኦብነግ የስራ አስፈጻሚ ኮሚቴ አባል፣ የኮሚኒኬሽንስ ኃላፊ እና ኢትዮጵያ ጉዳዮች ኃላፊ፣ ለተለመደው በጠራ ቋንቋ የተብራራ መግለጫው በጣም አድርጌ አመሰግናለሁ። እግዜር ይስጥልኝ።
እኔም ለተሰጠኝ ድል በጣም አመሰግናለሁ። መልካም ምሽት አቶ ሰለሞን።